ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለሰላሳ ደቂቃዎች አብረናችሁ እንዘልቃለን።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ በሶማሌ ክልል የተከሰተውን ግጭት በማሰብና ሀገራዊ ሰላምን በመሻት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጸሎት ጊዜ አወጀች።
በተለይ በኢትዮ ሶማሊያ አካባቢ በነበረው ችግር ምክንያት ሰላሙ እንዲሰጠን ለሀገራችን ፍቅሩ እንዲሰጠን መድኃኒታችን፣ ለዘመናት ያህል ጦርነት የማትፈልግ ኢትዮጵያ በጸሎትና በምህልላ ሰላም ለማድረግ ነው ፈጣሪያችን እየለመን ያለ ነው።
የኢትዮጵያ መንግስትና የኦሮሞ ነጻነት ግንባር የሰላም ስምምነት ላይ መድረሳቸውንም አስታውቀዋል። በሌላ ዜና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሐመድ ከፕሬዚዳንት ሙላቱ ተሾመ ጋር ተነጋግሯል በዛሬው ዕለት። በትናንትናው ዕለት ደግሞ በግንጭና በአምቦ ከህዝብ በተለይ ከወጣቶች ጋር ተወያይቷል።
የመሰረት ድንጋይ የተጣለው በቅርቡ በኦሮሞ ፕሮቴስት በግንጭ በተቀጣጠለበት ጊዜ በፕሮቴስቱ ወቅት የተሰዉትን የኦሮሞ ፕሮቴስት ተሳታፊዎችን ለማስታወስ እና በተለይ ደግሞ ትግሉን የተጀመረበትን መሰረት ለማስታወስ ነው።
የኦሮሚያ ሚዲያ ኔትወርክ ተወካይ አቶ ፍቅሩ ቶሌራ ናቸው። ከአዲስ አበባ ይዘናቸዋል። በሌላ በዘገባችን ደግሞ በተከታታይ ማቅረብ በጀመር ነው ቦሌ ቦሌ ዝግጅት አባትና ልጅን በእንግድነት ይዘናል። በቅርቡ ወደ ኢትዮጵያ ሊገባ ያቀደው ኤፍሬም ማዴቦ ከልጁ ቢንያም ጋር በጋቢና ተሳፍሯል።
ምን አልኩ? ታሳሳለህ? በህይወት ላታይ ትችላለህ አልኩ?
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን በድጋሚ መጥተናል። የአፋር ክልላዊ መንግስት በዚህ ወር የሚያከብረውን የኢድ አል አድሃ አረፋ በዓል ምክንያት በማድረግ ለ117 የህግ ታራሚዎች ይቅርታ ማድረጉን የክልሉ ፍትህ ቢሮ አስታወቀ። የቢሮ ኃላፊ አቶ አሊ መሐመድ የክልሉ መንግስት ከ2006 ዓ.ም ጀምሮ በተለያዩ ወንጀሎች ተከሰው በማረቢያ ቤት ያሳለፉ የህግ ታራሚዎች ባሳዩት የስነ ምግባር መሻሻል በይቅርታ በመፍታት ወደ ህብረተሰቡ እንዲቀላቀሉ ሲያደርግ እንደቆየ መናገራቸውን መንግስታዊው የዜና ማሰራጫ ፋና ዘግቧል። በሀገሪቱ በተጀመረው የአንድነትና የይቅርታ መንፈስ የተፈቱት የህግ ታራሚዎች ከህብረተሰቡ ሰላምና ልማትን ለማረጋገጥ በሚደረጉ እንቅስቃሴዎች ውስጥ ባለቤትነት መንፈስ ተሳታፊና ተጠቃሚ እንዲሆን እድል እንደሚፈጥርላቸውም ተናግረዋል።
ኬንያና ታንዛኒያ በሀገሮቻቸው በሚገኙ የዩናይትድ ስቴትስ ኤምባሲዎች ላይ አልቃይዳ ያደረሳቸውን የብዙ ሰው ህይወት ያጠፉ የቦምብ ጥቃቶች 20ኛ ዓመት መታሰቢያ በዛሬው ዕለት አካሂደዋል። በጥቃቶቹ ከ250 በላይ ሰዎች ሲገደሉ 5000 የሚጠጉ ሌሎች ደግሞ ቆስለዋል። አሸባሪው ቡድን እንደ ዓለም አቀፍ የጸጥታ ስጋትነት ብቅ ያለባቸው ተደርገው የሚታዩትን ግዙፍ የቦምብ ጥቃቶች ዳሬ ሰላምና ናይሮቢ የአሜሪካ ኤምባሲዎች በጥቂት ደቂቃዎች ልዩነት አከታትሎ ማፈንዳቱ ይታወቃል። ያን ካደረገ ከሶስት ዓመት በኋላ የአልቃይዳ አባላት የተቆጣጠሯቸው አውሮፕላኖችን አብርረው ኒውዮርክ የዓለም የንግድ ማዕከል፣ በዋሽንግተን የመከላከያ ሚኒስቴር፣ ፔንታገን አጋጭተው ከ3000 የሚበልጡ ሰዎች መግደላቸው አይዘነጋም።
የአይቮሪ ኮስት ፕሬዚዳንት አላሳን ዋታራ ከሰባት ዓመታት በፊት የብዙ ሰዎች ደም ካፋሰሰው የእርስ በርስ ጦርነት ጋር በተያያዙ ጥፋቶች ለተወነጀሉ ሰዎች ትላንት በሰጡት ምህረት ተጠቃሚዎች መካከል አንዷ የቀድሞ የሀገሪቱ ቀዳማዊ እመቤት ሲሞን ባግቦ መሆናቸው ታወቀ። ሲሞን ባግቦ በብጥብጡ በተጫወቱት ሚና የሀገር ደህንነትን አደጋ ላይ በመጣል ወንጀል ተከሰው በ25 ዓመት እስራት እንዲቀጡ ተፈርዶባቸው እንደነበር ይታወሳል።
በስተመጨረሻም ዩናይትድ ስቴትስ ኢራን ላይ ተሰርዘውላት የነበሩትን ማዕቀቦች መልሳ ደንግጋለች። ኢራን የኒውክሌር መርሃ ግብሮቿን እንዳትገነባ ተጽዕኖ ለማሳደር የተጣሉት ማዕቀቦች እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ.ም በተደረሰ ዓለም አቀፍ ስምምነት ተሰርዘውላት እንደነበር ይታወሳል። ያን ስምምነት በየጊዜው ሲነቅፉ የቆዩት ፕሬዚዳንት ዶናልድ ትራምፕ ከሶስት ወራት በፊት ዩናይትድ ስቴትስን ከስምምነቱ በማስወጣት ከትናንትናው እኩለ ሌሊት ጀምረው ማዕቀቡን መልሶ እንዲደነገግባት ያደረጉትን ሁኔታዎች አመቻችተዋል። ለምሽቱ ያሉን ዝግጅቶች ዜናዎች እነዚሁ ናቸው። ከቀሪ ጋቢና ዝግጅት ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
ጽዮን ግርማ አብረን ከአድማስ እንሻገርላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የኢትዮጵያ መንግስትና የኦሮሞ ነጻነት ግንባር የሰላም ስምምነት ላይ መድረሳቸውን አስታውቀዋል። በኦሮሚያ ፕሬዚዳንትና በውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ የተመራው የኢትዮጵያ ልዑካን ቡድን ከኦነጉ የኦሮሞ ነጻነት ግንባር ኦነግ ሊቀመንበር ዳውድ ኢብሳ የሚመራውና ከሌሎችም የድርጅቱ ባለስልጣናት ጋር ውይይት አድርገዋል። ዛሬ በአስመራ ከተማ ባካሄዱት ስብሰባ ከስምምነት ላይ መድረሳቸውንም በጥምረት አስታውቀዋል። አሁን ወደ ትግራይ ክልል ይሆናል የምናልፈው። በሶማሌ ክልል የተከሰተውን ግጭት በማሰብና ሀገራዊ ሰላምን በመሻት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የጸሎት ጊዜ አውጃለች። ከመቀሌ ዘጋቢያችን ሙልጌታ ጽብሃ አጭሩን ዜና አድርሶናል።
በየዓመቱ በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች የሚጾም የፍልሰታ ጾም በዛሬው ዕለት ተጀምሯል። ጾሙ በምህላና አምላክን ሰላም እንዲያወርድ በመጠየቅ እንዲያልፍ ፓትርያርክ ብፁዕ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ትናንት ባስተላለፉት መልእክት መሰረት በየአድባራቱ ምህላ እየተካሄደ ነው። በተለይ በአክሱም ከተማ ርዕሰ አድባራት ወገዳማት አክሱም ጽዮን ምህላው በዛሬው ዕለት ብዙ ሕዝብ በተገኘበት ተካሂዷል። የደብሩ ሰበካ ጉባኤ ምክትል ሰብሳቢ በኩረ ሊቃውንት ጎድፋይ መርሃ በአክሱም ሁሌም ከመባቻ እስከ ሰባተኛው ቀን በየወሩ ምህላ ይካሄዳል። ሆኖም ግን የዘንድሮ በአገሪቱ ያለውን ወቅታዊ ሁኔታ መሰረት በማድረግ ሰላም፣ ፍቅርና መተሳሰብ እንዲመጣ አምላክ የምንለምንበት ነው ብለዋል።
በተለይ በኢትዮ ሶማሊያ አካባቢ በነበረው ችግር ምክንያት ሰላሙ እንዲሰጠን ለሀገራችን፣ ፍቅሩ እንዲሰጠን ለመድኃኒታችን፣ ለዘመናት ያህል ጦርነት የማትፈልግ ኢትዮጵያ በጸሎትና በምህልላ ሰላም ለማድረግ ነው ፈጣሪያችን እየለመን ያለ ነው እና እግዚአብሔር ደግሞ ጸሎታችን እንዲሰማልን ነው እየጠየቅን ያለ ነው። በልቅሶ በዋይታ ነው
በአክሱም ጽዮን ታቦት ካህናት ተሸክመው ከደብሩ በመውጣት 2 ኪሎ ሜትር ተጉዘው ሙራዳ ጫል ተብሎ በሚታወቅ ቦታ ደርሰው ጸሎት በማድረግ ነው የሚመለሱት። በዛሬው ዕለት በተጀመረው ምህላ ግን በልዩ ሁኔታም 3 ጊዜ መዞራቸውን ነው በክሮ ሊቃውንት ጎድፋ የተናገሩት። ምህላው እስከ ነሐሴ 14 እንደሚቀጥል ነው የገለጹት። በጾመ ፍልሰታ በአክሱም ጽዮን ጾሙን ለማሳለፍ ብዙ አማኞች ከተለያዩ አገሪቱ አካባቢዎች ወደ ከተማው እንደሚጓዙም ተናግሯል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዝግጅታችን እናልፋለን። የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ ከፕሬዚዳንት ሙላቱ ተሾመ ጋር ተነጋግሯል። በትላንትናው ዕለት ደግሞ በግንጭና በአምቦ ከህዝብ ጋር ተወያይቷል። የኦሮሚያ ሚዲያ ኔትወርክ የአዲስ አበባው ስራ አስኪያጅ አቶ ቶሌራ ፍቅሩን ሄኖክ ሰማእግዜር አነጋግሯቸዋል።
በትላንትናው ዕለት በዋናነት በሶስት ክንዋኔዎች ነበሩን። በፕሮግራማችን መሰረት ከግንጪ ነበር የተጀመረው። በግንጪ ትልቅ ጋዘሪንግ ነበረ። በተለይ ደግሞ ለየት ያለ ስራ እዛ ግንጪ ላይ ሰራ ነው። አቶ ጀዋር መሐመድ የኦኤምኤን ዋና ዳይሬክተር እና ታዋቂ የፖለቲካ ተንታኝ የመሰረት ድንጋይ ጥለዋል። በዛ የመሰረት ድንጋይ መጣል ስነስርዓት ላይ ተካፍለዋል። የአመት የመሰረት ድንጋይ የተጣለው በቅርቡ በኦሮሞ ፕሮቴስት በግንጪ በተቀጣጠለበት ጊዜ በፕሮቴስቱ ወቅት የተሰዉትን የኦሮሞ ፕሮቴስት ተሳታፊዎችን ለማስታወስ እና በተለይ ደግሞ ትግሉን የተጀመረበትን መሰረት ለማስታወስ ነው። ከዛ በመቀጠል ወደ አምቦ ነበር ያመራ ነው። አምቦ በጣም ሰፊ የሆነ ህዝብ የተሳተፈበት ፕሮግራም ነበረን። በተለይ አምያምቦ ትልቁ ስርዓት በአቶ ጅዋር በኩል የተከናወነው የአቶ ጅዋር ከዚህ በፊት ቃል ገብቶ ነበር ለህዝቡ ኢትዮጵያ ከመጣው ከተገኘ አምቦ እጅ በባዶ እግሬ ይራመዳለሁ የሚል ቃል ነበረ። ያን ቃል ፈጽሟል። በአምቦ ሃይ ስኩል አካባቢ በባዶ እግሩ በመሄድ ለህዝቡ ያለውን ታላቅ አክብሮት ገልጿል። በቀጣይ ይህነው በአምቦ ስታዲየም የተከናወነ በጣም ብዙ ተሳታፊዎች የነበሩት ፕሮግራም ነበረ። ያ በሺዎች በጣም በብዙ ሺዎች የሚቆጠሩ ህዝቦች፣ ወጣቶች የተሳተፉበት ፕሮግራም ነበር። በዛ ፕሮግራም ላይ አቶ ጀዋር መሐመድ የመጣበትንም አላማ አስመልክቶ መልእክቱን አስተላልፏል።
ዲጉ ሀገር ሲፍተኒሚ ጨጨብሱ ሀገር ሲፍተኒሚ
አምቦ የትግሉ ዩኒቨርስቲ ነበረች። እንደሚታወቀው የትግሉ ዩኒቨርስቲ እንደመሆኑ መጠን በዛሬ በአሁኑ ወቅት ለተገኘው ድል ወሳኝነት ሚና መጫወቷ ተገልጿል። በቀጣይም ለሚደረገው ለሽግግር ወደ ዲሞክራሲ ስርዓት ሽግግር ለሚደረገው ስራና ለሚደረገው ሽግግርም በዋነኝነት ተግባር ሚናዋን እንድትወጣ ጥሪ ቀርቧል።
እሺ፣ በጣም ነው የማመሰግነው። ቶሌራ ፍቅሩ የኦሮሞ ሚዲያ ኔትወርክ የአዲስ አበባ ቅርንጫፍ ኦመን ፊንፊኔ ስራ አስኪያጅ ለሰጠኝ ማብራሪያ አመሰግናለሁ።
ጋቢና ቪኦኤ ቦሌ ቦሌ።
የኢትዮጵያ መንግስትና በውጭ ሀገር የሚኖሩ ተቃዋሚዎች ልዩነቶቻቸውን አቻችለው አብረው ለሀገር ብልጽግና፣ ለዴሞክራሲ ስርዓት ግንባታና ሀገራዊ ሰላምና እርቅ ለመስራት መስማማታቸውን ተከትሎ ከዚህ ቀደም የኢትዮጵያ መንግስትን በመተቸት በመቃወም አልፎም የትጥቅ ትግል ሲያካሂዱ የነበሩ ወደ አዲስ አበባ መመለስ ጀምረዋል። ጋቢና ቪኦኤ አዲስ በጀመረው ቦሌ ቦሌ ተከታታይ ዘገባ ከወጣት እስከ አዛውንት ከተለያዩ የፖለቲካና የማህበራዊ ለውጥ እንቅስቃሴ መሪዎች ወደ ሀገራቸው ከመግባታቸው በፊት ያለፈው ታሪካቸውን፣ ተስፋቸውንና የወደፊት እቅዶቻቸውን እየጠየቀን ነው። የምሽቱ እንግዳችን አባትና ልጅ ናቸው። ቢንያም ኤፍሬም ማዴቦና አባቱ ኤፍሬም በጋቢና ተሳፍረው በኢትዮጵያ ፖለቲካ የኤፍሬም ተሳትፎና ቤተሰባቸው ሁኔታውን እንዴት እንደለወጠው ይናገራሉ። ኤፍሬም ማዴቦ የአርበኞች ግንቦት ሰባት ከፍተኛ አመራር ሲሆን በቅርቡ ወደ ኢትዮጵያ ለመግባት ከድርጅቱ ጋር ወስኗል። ያለፈ ትግሉ፣ ተስፋውና የወደፊት የፖለቲካ ተሳትፎን ለልጁ ቢንያም ያብራራል። በነገ ዝግጅት ደግሞ ኤፍሬም ወደ ኤርትራ የትጥቅ ትግል ለማድረግ የ11ኛ ክፍል ተማሪ ልጁን ትቶ እንዴትና ለምን እንደሄደ ከልጁ ጋር ይነጋገራል።
ሰላም፣ ስሜ ቢንያም ነው። ዛሬ ከአባቴ ጋር ነኝ። And the rest of this interview I'm going to be doing in English because I'm more comfortable in that language.
ቃለ ምልልሳችን እኔ የምናደርገው በእንግሊዝኛ ነው፣ ምክንያቱም ሐሳቤን በተሻለ ለመግለጽ ስለሚያስችለኝ።
Informal keep it formal.
Roanoke, Virginia ያለው እኛ ኢትዮጵያ እንፈልግ ነበር። እኛ ብቻ ነበር የመሰለን ኢትዮጵያዊ ነኝ። ተሹ ታየላ እህት ሂሩት እነሱ ሁለት እህትማማቾች እነሱ ብቻ ይመስላቸው ነበር። እኔ አንድ ቸርች ውስጥ ተገናኘን። ያንተ መሰረት የሚጀምረው ከዛ ነው። ከዛ ከተዋወቅን ከዛ ነው ወደዚህ መጣሁ። እሷም እኔ በጣም ተገፋፋ ነበር ፈልግ ነበር። ወደዚህ መጣሁኝ። ጆርጅ ሜሰን ዩኒቨርሲቲ ገብቼ መማር ጀመርኩኝ። እሷም ከሮኖክ ተቀይራ እዚህ መጣች። ፌርፋክስ ካውንቲ መኖር ጀመርን። ለዚህ ነው አንተ ፌርፋክስ ካውንቲ ሆስፒታል ማነው አይኖቫያ ሆስፒታል ፌርፋክስ ሆስፒታል የተወለቀው ለዛ ነው። ኢቨንቹዋሊ ኦፍኮርስ የኢትዮጵያና የኤርትራ ጦርነት ይጀምራል። እናት ኤርትራ ይረታቃለፍ። ያን ጊዜ መጥፎ ጊዜ ነበር በኢትዮጵያና በኤርትራ መካከል። ነገር ደጋግሜ ነገር ያለው መጥፎ ጊዜ ነበር እና ሰዎች እኔም እሷም ስሜታዊ ሆነን እኔም ከኢትዮጵያ ምንም ነገር የለም ማለት ጀመርኩ። እናቴም ከኤርትራ ምንም ነገር የለም ማለት ጀመረች። ታታይ አያት ከኢትዮጵያ ሊባረሩ ሲሉ በድንገት መጡ። እሳቸው የተወለድኩት እሳቸው እጅ ላይ ነው። እኔና እናቴ አንድ ልንቀጥል አንቻልም። ልንጋባ የወሰንን ሰዎች ላለመጋባት እና ለአብሮ ላለመኖር ወሰንን። ችግባድ ውሳኔ በሁለታችንም በኩል በዚህ የተነሳ ነው። በአብዛኛው ቨርጂኒያ ውስጥ አንተ ከኔ ጋር ያደግከው፣ በእርግጥ ከእናት ጋርም ተለያትንም። ከዛ እኔ ቨርጂኒያ መኖር ጀመርኩ፣ እናቴ ዲሲ ሙቭ አደረገች። በቃ እስከ 2008 ያለው ህይወታችን ይህን ይመስላል።
So you discussed earlier how you had issues with my mom and her family about the war with Ethiopia and Eritrea.
አስቀድመህ ከእናቴና ቤተሰቧ ጋር አለመግባባት የተፈጠረው የኢትዮጵያና ኤርትራ ጦርነትን ተከትሎ ነው ስትለኝ ነበርና፣ በእርግጥ ሁኔታው እናንተን ብቻ ሳይሆን ሌሎች ቤተሰቦችንም እንደለያየ እረዳለሁ። አሁንም ቢሆን ጦርነቱ እና መለያየቱ የፈጠራቸው ችግሮች በቤተሰቦች መሀል ይታያሉ። ታዲያ ወደ ኤርትራ ለትግል ስትሄድ አንተ ጸረ ኤርትራዊ ነህ ብለው አላሰቡም? እናንተስ ኤርትራን እንዴት መረጣችሁ? ፕሬዚዳንት ኢሳያስ ለምን በእናንተ ላይ እምነት አሳደሩ? እናንተም ወደዛ ለምን ሄዳችሁ?
መጀመሪያ ከግንቦት ሰባት እንደገባሁ በጣም በጣም ከተወያየ ቢኮዝ ታውቃለህ፣ ወደ ኤርትራ የመመለስ የመሄድ ውሳኔ እኔ ከግንቦት ሰባት ጋር የተያያዘ ነው። የኔ የራሴ ብቻ አይደለም፣ የድርጅትም ውሳኔ ነው። ለመሄድ ስወስን ግን ነው ግንቦት ሰባት በኢትዮጵያና በኤርትራ መካከል ኤርትራ የኢትዮጵያ አካል ሆና እያለ ኤርትራ ሪጅን በነበረችበት ጊዜ ከኢትዮጵያ ጋር ያለው ሁኔታ ለምን እንደተፈጠረ፣ የኤርትራ ሕዝብ ከኢትዮጵያ ጋር ወደ ጦርነት ውስጥ ለምን እንደገባ የእኛ ድርጊት በደንብ ይረዳል። እርግጠኛ ነኝ አንተም አንብበህ ተረድተሃል ብዬ አስባለሁ። ኢትዮጵያና ኤርትራ ከጣሊያን ኮሎኒያሊዝም በኋላ ከእንግሊዝ ፕሮቴክትሬት በኋላ በፌዴሬሽን የተያያዙ ነበሩ። ያ ፌዴሬሽን ማለት የኤርትራ ህዝብ የራሱን መሪ መርጦ በራሱ መሪ ይተዳደራል። አደሜን ታይም ደግሞ በተለያዩ ነገሮች ላይ ልክ የፌዴሬሽን ግንኙነት ታውቃለ፣ በዛ የተያያዘ ነው። ከኢትዮጵያ ጋር ኢትዮጵያዊ የሚባል ዜግነት አላቸው፣ ግን ራሳቸው በራሳቸው ያስተዳደሩ መሪ መርጠው። በቀደማዊ የተሳሴ ስርዓት ጊዜ ያ ፌዴሬሽን እንዲፈርስ በመደረጉ ኤርትራውያን ውጊያ ውስጥ ገቡ። ይሄ ችግር የተፈጠረው ለምን እንደሆነ ይገባናል። በዛ የተነሳ ይሄ ህዝብ ከተዋጋም በኋላ በ98ቱ ጦርነት ከተደረገም በኋላ ምንም ከሆነ በኋላ አሁንም ቢሆን በታሪክ ለብዙ ዘመናት አብሮ የኖረ ህዝብ ነው። አንድ አገር የኖረ ህዝብ ነው። በተለይ የደጋው ኤርትራ ከሰሜን ኢትዮጵያ ጋር ከትግራይ፣ ከጎንደር፣ ከወሎ፣ ከጎጃም ከዚህ ህዝብ ጋር በባህል እንዲህ የተጣበቀ ህዝብ ነው። ቋንቋም ትግርኛ ኤርትራ ኢትዮጵያ ውስጥ ይነገራል፣ ትግርኛ ኤርትራ ውስጥ ይነገራል። ሴም ህዝብ ነው፣ ተመሳሳይ ህዝብ ነው። ይሄ ህዝብ ተለያይቶ መኖር የለበትም። ኢትዮጵያና ኤርትራ ስትራቴጂክ ጓደኞች ናቸው፣ ዘመዶች ናቸው ብለን ወሰንን እንደ ድርጅት። በዛ ጊዜ 2008 ነው ማወራው። ይህንን ከወሰንን በኋላ ወደ ኤርትራ ሄዶ ለመሄድ ምንድን ነው የጋራ ጠላታችን፣ ለእኛም ለኤርትራዎችም የጋራ ጠላታችን ምንድን ነው የሚለውን አየን። ለሁለታችንም የጋራ ጠላት ወያኔ ነው፣ ህወሓት ነው። እነዚህ ሰዎች ለሁለታችንም ጠላቶች ናቸው። እኛ ኤርትራ የሄድ ነው፣ አንተ በደንብ እንድታቆም ፈልገው፣ ኤርትራ የሄድ ነው ኢትዮጵያ ውስጥ ዲሞክራሲ ለመገንባት አይደለም። ኤርትራ የሄድ ነው ኢትዮጵያ ውስጥ ዲሞክራሲ ከመገንባቱ በፊት መጥፋት ያለበት ነገር አለ። ይሄ መጥፋት ያለበት ነገር ለኢትዮጵያም ለኤርትራም ጠላት ነው። ስለዚህ እሱን ለማጥፋት ነው።
አንዳርጋቸው ጽጌ በየመን ከስድስት ዓመት በፊት መሰለኝ ሲታሰር፣ እናንተ ወደ ኤርትራ ለመሄድ ፍርሃት አላደረባችሁም? ምክንያቱም የትግል አጋራችሁ ተይዞ ያው በቁጥጥር ስር ውሎ በሰቆቃ ይዞታ ሲውል እናንተ ወደ ኤርትራ ስትሄዱ ስጋት አልነበራችሁም? ምክንያቱም እዚህ ቤተሰብ ትታችሁ የተደላደለ ኑሮና ስራችሁን ጥላችሁ ነበር የተጓዛችሁት።
ወደ ኤርትራ የመሄድ ጉዳይ በእኔ በኩል የምጠብቀው አንተ ሀይ ስኩል እስክትጨርስ ነበር። ፋክት ሀይ ስኩል ለመጨረስ አንድ አመት ሲቀርህ እንድወስን ያደረገኝ የአንዳርጋቸው መታሰር ነው። የአንዳርጋቸው መታሰር የባሰ አስጨከነን፣ ጨካኝ ያደረገን፣ እንድንሄድ አደረገን። ወደ ኤርትራ ሄደን እሱ የጀመራቸውን ነገሮች ቶሎ ቶሎ ተግባራዊ እንዲሆኑ ኤርትራ ውስጥ የሚደረገው ነገር ቀስ እያለ የሚሄድ ነገር ነበር። ሜቢ ብናፋጥነው ጥሩ ይሆናልና ለማፋጠን ደግሞ ይህንን ስራ ሊሰሩ የሚችሉ የድርጅቱ ትልልቆች ሰዎች ራሳቸው
ዛ መሄድ አለብን የሚል ነገር የተፈጠረው በኔ ውስጥ የተፈጠረው ያኔ ነው። ብራኑም ታስተዋውሶ እንደሆነና ብራኑ በአንድ ሳምንት ልዩነት ነው የሄድነው። ሁለታችንም በጋራ የወሰነው ውሳኔ አይደለም፣ ይገርማል። እኔ ከልቤ ነው ማውራህ። በጋራ አይደለም የወሰነው ለመሄድ፣ እኔ ብቻዬን ነው የወሰንኩት። ታስተዋውሶ እንደሆነ ላንተ ነግሬ ያለው ከመሄዴ ከትንሽ ጊዜ በፊት እንደመሄድ ነገር ያለው ይሄንን ላንተ የነገርኩትን ውሳኔ ድርጅቱ አቅ ማንም የድርጅቱ አባልም አያውቅ። ባንዳርጋቸው መታሰር የነበረውን ትልቅ ሪአክሽን ስናይ እኛም የሱ መሄድ ሆዳችንን ስለበላው፣ እሱም ባይ ዘ ወይ ካንተ የሚያንሱ ልጆች ነው ጥሎ የገባው። ስለዚህ አንተ ሃይ ስኩል ሳትጨርስ ለመሄድ ካሶሰረኝ ነገር አንዱ እሱ ነው። እሱ ባንዳርጋቸው ሶስት ልጆች አሉት። ሶስቱ ልጆች ውስጥ ሁለቱ ካንተ ያንሳሉ በእድሜና፣ ካንተ የሚያንሱ ልጆችን ይዞ እሱ ወያኔ እጅ ከገባ እኔ ኤርትራ እጄ ማልሰራበት ምንም ምክንያት የለም። እንደውም ያንዳርጋቸውን መፈታት ማፋጠን አለብን ብለን ቆርጠን ነው የተነሳ ነው። እና የሚገር አነሳሳን፣ በቃ እንድንሄድ ነው ያደረገን። እና ቤተሰቦቹ ቢጎዱም እሱም ቢጎዳም በዓለም ዙሪያ ውስጥ ያንዳርጋቸው መታሰር የእኛ ንቅናቄ ስራ አንድ ሁለት ሶስት ስቴፕ ወደፊት ገፍተዋል። እና በዛ ውስጥ መሳተፍ ደስ ይለኛል። ምን አልኩ? ታሳሳለህ? በህይወት ላታይ ትችላለህ አላልኩ? እሱም ብዬ ነው የሄድኩት።
ወደ መጨረሻው ዘገባችን ይሆናል የምናልፈው። የወልቃይትን ጉዳይ በተመለከተ ዘጋቢያችን እስክንድር ፍሬው ከአዲስ አበባ ማምሻውን ያደረሰን ዘገባ አለ።
አዲስ አበባ በዓለም የተለያዩ ማዕዘናት የተበተኑ ኢትዮጵያውያን መናኸሪያ ሆናለች። ይህ ከአራትና አምስት ወራት በፊት እንኳን የሚታሰብ አልነበረም። በፖለቲካ አመለካከት በተለያየ ጎራ የተሰለፉ፣ በቀደሙ የመንግስት አካሄዶች የተገፉ፣ የደህንነት ስጋት የነበረባቸው ሁሉ ዛሬ በዚች ከተማ ይታያሉ። በውጭ የሚንቀሳቀሱ የኢትዮጵያ የፖለቲካ ድርጅቶችና የሲቪክ ማህበራት መሪዎች፣ የሚዲያ ተቋማት፣ ግለሰቦች፣ ብቻ ከሁሉም አይነት ወደዚች ከተማ እየመጡ ነው። እነዚህ የተለወጠው የኢትዮጵያ የፖለቲካ ሁኔታ ማሳያዎች በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ የተጣለው ተስፋም ነጸብራቆች ጭምር ናቸው። ለዛሬ መሰረቱን አሜሪካ አድርጎ ሲንቀሳቀስ ከቆየ የኢትዮጵያ የሰብአዊ መብት ተሟጋች ድርጅት ጋር ቆይታ አድርጌያለሁ። በእናታቸው በኩል የዳግማዊ አጼ ቴዎድሮስ የልጅ ልጅ መሆናቸውን የገለጹት የድርጅቱ ሊቀመንበር አብዩ በለው ጌታሁን በኢትዮጵያ ያለው ለውጥ እንደሚመጣ እናውቅ ነበር ይላሉ።
ዝግጅታችን የነበረው ይሄ ለውጥ ባጭር ጊዜ ውስጥ እንዲመጣ ከፍተኛ ትግል እናደርግ ነበር። ግን ፈቃድ እግዚአብሔር ተጨምሮ ይሄ ነገር ከምንጠብቀው በላይ በጣም ባጭር ጊዜ ውስጥ ነገሩ ተቀይሮ እኛ ወደዚህ ባልጠበቅነው ጊዜ በፍጥነት ልንመጣ ችለናል።
የድርጅታቸው የልሳነ ግፏን ትኩረቶችም ያላግባብ ወደ ሌላ ክልል ተጠቃለሉ ያሏቸው የወልቃይት የጠገዴና የጠለምት አካባቢዎች መሆናቸውን ሊቀመንበሩ አብራርተዋል።
ድምፁ ታፍኖ ጋዜጠኛ፣ የሰብአዊ መብት ተሟጋች፣ ዓለም አቀፍ ድርጅቶች የማይገቡበት የማይደርሱበት በአፈና ውስጥ ያለ ህዝብ ማህበረሰብ ስለነበር እኛም ከዛ ማህበረሰብ የወጣን ስለነበር ቢያንስ የህዝባችን ድምፅ መሆን እንችላለን። የህዝባችን ሰቆቃ፣ ስቃይ፣ ግፍና መከራ ለህዝባችን የህዝባችንን ሰቆቃና ድምፅ ለማሰማት ልሳን ለመሆን የተቋቋምን ድርጅት ነን። ሶ ሁሉም የመጣንበት ጉዳይ በቀጥታ ከዛ ጋር የተያዘ ነው።
የመጀመሪያ ምዕራፍ የትግል አጀንዳችን ተሳክቷል ሲሉም አቶ አብዩ አብራርተዋል።
ልሳነ ግፏን የመጀመሪያ ግብ የመጀመሪያው ምዕራፍ የትግል አጀንዳ አድርጎ የተንቀሳቀሰው የወልቃይትን ጉዳይ የሚዲያ ጉዳይ ማድረግ፣ የወልቃይትን ጉዳይ የጋዜጠኞች ጉዳይ ማድረግ፣ የወልቃይትን ጉዳይ የሰብአዊ መብት ተሟጋች ድርጅቶች ጉዳይ ማድረግ፣ የወልቃይትን ጉዳይ እና ጩኸት እና ሰቆቃ ዓለም ሰምቶት አጀንዳው አድርጎ እንዲወያይበት እንዲነጋገርበት በመፍትሄውም ላይ የራሱን ድርሻ እንዲያበረክት እንዲታወቅ ማድረግ ነው እና ልሳነ ግፏን ባደረጋቸው ጥረቶች አሁን ወልቃይትና ወልቂጤ ለኢትዮጵያ ሕዝብ አይምታቱበትም። ከዚህ በፊት ወልቃይትና ወልቂጤ እንኳን ስንጀምር ወልቃይት ስንል ለብዙ ሰው ከወልቂጤ ጋር ሊምታታ ይችላል፣ ተምታቶም አይተናል። ስለዚህ ምንድን ነው ያደረግነው? ሚዲያው ላይ፣ ዌብሳይቶች ላይ፣ በተለያዩ መጽሔቶች ላይ፣ ጋዜጦች ላይ የወልቃይት ጉዳይ እንዲነገር ችግሩ እንዲጋለጥ፣ እግዚአብሔር ይመስገን በዚህ ሁሉ እግዚአብሔርን ነው የምናመሰግነው። አሁን የወልቃይት ጉዳይ የሁሉም ሰው ጉዳይ ነው። የወልቃይትን ጉዳይ የማያውቅ ከወልቃይት በርሃ ከኢትዮጵያ በርሃዎች ወይም ከኢትዮጵያ ገጠራማ አካባቢዎች እስከ ስቴት ዲፓርትመንት የወልቃይት ጉዳይ አጀንዳ ነው።
በዚህ ከአሜሪካ የውጭ ጉዳይ መስሪያ ቤት ድረስ
ትክክል። በዚህ ጉዳይ በዚህ ሂደት ውስጥ ብዙ ኢትዮጵያውያን ተሳትፈዋል፣ ብዙ ኢትዮጵያውያን ተረባርበዋል። ልሳነ ግፋን ብቻ አይደለም የመሪነቱ ሚና ግን ፈርቀዳጅ ሆኖ በተለይ እስከ 2008 የኢትዮጵያ አቆጣጠር የወልቃይት የአማራ ማንነት ኮሚቴ ተነስቶ በኢትዮጵያም ውስጥ በደንብ እስኪያዳረሰው ህዝባችን በ2008 የወልቃይት የአማራ ማንነት ኮሚቴ የሚል ኮሚቴ አቋቁሞ ሲንቀሳቀስ እና ከመጀመሪያም ልሳነ ግፋን ይዞት ከመጣው ትግል ጋር ተዳምሮ አሁን የወልቃይት ጉዳይ በኢትዮጵያ ግንባር ቀደም አጀንዳ ሆኗል። ይህ ልሳነ ግፋን የሚኮራበት የሚደሰትበት ትልቁ ስኬቱ ነው።
የወልቃይት የአማራ ማንነት ጥያቄን ኮሚቴን ጠቅሰዋል ቀደም ሲል። እንግዲህ ወደ አንዳንድ ሰዎች አምሮ የሚመጣው እርሶ አሁን ስለናንተ ድርጅት ሲናገሩ ከዛ ድርጅት ጋር ወይም ከወልቃይት የአማራ ማንነት ኮሚቴ ጋር ምን አይነት ግንኙነት ነው ያላችሁ? በጋራ ተሰሩ ነበር ወይ? አሁንስ ምን አይነት ግንኙነት ነው ያላችሁ?
የወልቃይት የአማራ ማንነት ኮሚቴ ጋር በመጀመሪያ የሚኖረን ግንኙነት እንደ ማንኛውም ወልቃይቴ ትግሉን የመደገፍ ለትግሉ ቅና የመስጠት እና ምናልባትም በሚያስፈልጉ ሐሳቦች በቀጥታም ይሁን በተዘዋዋሪ ሐሳቦችን የማካፈል ጥረት እናደርግ ነበር። ይሄ ከየሚመጣውም በቀጥታ ለመሳተፍ በፍጹም የማይቻልበት ነበር። የነበረው አፈና የነበረው ስርዓት ይሄን አይፈቅድም። በእኛም ምክንያት ተወንጅለው መወንጀላቸው አሁን ባይቀርላቸውም በእኛ ምክንያት ተወንጅለው እኛ እንደ ምክንያት ተጠቅሰን አደጋ ውስጥ እንዲወድቁ ስላልፈለግን አብዛኛውን ጊዜ የነበረን ግንኙነት በተመጠነ ደረጃ ነበር።
ሰሞኑን ወደ አገር ቤት የተመለሱት እነዚህ አመራሮች በኢትዮጵያ በነበራቸው ቆይታ የባዴን ሊቀመንበርና የሀገሪቱ ምክትል ጠቅላይ ሚኒስትር ከሆኑት አቶ ደመቀ መኮንን፣ ከአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸውና ከሰሜን ጎንደር ዞን አመራሮች ጋር መወያየታቸውን አቶ አብዩ አስታውቀዋል። በወልቃይት ጉዳይ ላይ የመፍትሄ ሀሳቦችን ማቅረባቸውንም ሊቀመንበሩ አስታውቀዋል። ወደ ዝርዝሩ በስፋት መግባት እንደማይፈልጉ የጠቆሙት ሊቀመንበሩ ለምሳሌነት ግን አንዱን የመፍትሄ ሀሳብ ጠቅሰዋል።
አካባቢው ለጋዜጠኞች፣ ለሲቪክ ተቋማት፣ ለሰብአዊ መብት ተሟጋች ድርጅቶች፣ ለሚመለከተው ለማንኛውም ገለልተኛ ወገን ክፍት እንዲሆን ነው። ምክንያቱም እዛ አካባቢ ብዙ ወንጀል ተፈጽሟል። ዓለም ያን ወንጀል የማጣራት የኢትዮጵያ ህዝብ ያን ወንጀል የማጣራት የኢትዮጵያ ህዝብና መንግስት ያን አካባቢ የመመርመር መብት አለ። ስለዚህ አሁን በየኢትዮጵያ እስር ቤቶች እንደሚደረገው ጋዜጠኞች እየገቡ እንደሚያዩት እንደሚጠይቁት የኢትዮጵያ ህዝብም እንዲያውቀው እንደሚደረገው ሁሉ በወልቃይትና አካባቢ በአጠቃላይ በህወሓት በፍጹም ቁጥጥር ውስጥ አድርጎት የነበሩት አካባቢዎች ክፍት እንዲሆኑና እነዚህ አሁን የጠቀስኳቸው አካላት ገለልተኛ አካላት ገብተው ሁኔታውን እንዲያዩ እንዲመረምሩ ለህዝብ ይፋ እንዲያደርጉ።
እንግዲህ አሁን ባለው አከላለል አሁን እናንተ ትክክል አይደለም እያላችሁት ባለው አከላለል ወልቃይት በትግራይ ክልል ስር ነው የተካለለው። የትግራይ ክልልን መንግስት ለማነጋገርስ ሙከራ አድርጋችኋል ወደ ትግራይ ለመሄድ?
በእውነቱ አላደረግንም። ወደ ትግራይ ክልል ለመሄድ ሙከራ አላደረግም። ምክንያቱም መጀመሪያ ከህዝባችን ጋር መነጋገር ነው የፈለግነው። ከህዝባችን ጋር መነጋገር በቀጥታ ህዝባችንን መጠጊያ አድርጎ ከያዘው ወይም ከህዝባችን ጋር ነኝ የሚለው አማራ ነኝ ይላል በአማራ ማንነቱ ጋር ሄዶ ሊነጋገር ከሚፈልገው አካል ጋር ነው የተነጋገር ነው መጀመሪያ። ለዛም ነው ወደ ጎንደር የሚሄድ ነው፣ ለዛም ነው ወደ አማራ ክልል ይሄድ ነው። በቀጣይ ግን ሂደቱ ራሱ የሚገፋን የመፍትሄው አካል የትግራይ ህዝብና የትግራይ ክልላዊ መንግስት ስለሆነ ራሱ በእቅድ ተደግፎ እዚህ ደረጃ ደርሰው ህወሓት ስለሆነ ከህወሓትም ጋር ከትግራይ ህዝብም ጋር ከትግራይ ክልላዊ መንግስትም ጋር ተገናኝተን ወደፊት የምንነጋገር ይሆናል። አልፎ ተርፎም እዛ አካባቢ ቢሮአችንን ከፍተን ጉዳዩን በቅርበት ለመከታተል በመነሻ ሀሳብ ደረጃ አለ።
የትግራይ ብሔራዊ ክልላዊ መንግስትና የክልሉ ገዢ ፓርቲ ህወሓት በወልቃይት ጉዳይ ላይ ከዚህ የተለየ አቋምና የራሳቸው የሆነ ግምገማ ሲያስቀምጡ ቆይተዋል። ይህንን መሰረት በማድረግም ልሳነ ግፏን ባነሳቸው ሀሳቦች ዙሪያ ምላሽ እንዲሰጡኝ ቃለ ምልልሱ ከተደረገበት ከአስር ቀናት በፊት ጀምሮ ጥረት አድርጌያለሁ። የትግራይ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ የሆኑትን አቶ ረዳይ ሀለፎምን ከአስር ቀናት በፊት በስልክ ማግኘት በምን ጉዳይ ላይ ላነጋግራቸው እንደምፈልግም በጥቅሉ መግለጽ ችዬ ነበር። አስቸኳይ ስራ ላይ ስለነበሩ መልሼ እንድደውል በተነገረኝ መሰረት ትናንትናን ጨምሮ የተለያዩ ሙከራዎች አድርጌያለሁ። እስካሁን አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ሞክቢል ያበረው ዝግጅታችንን በቴክኒክ መርቷል። የቴክኒክ መሐንዲሱ ደግሞ እሱ ላይ ታራዋሌ ነው። መልካም ምሽት። በነገው ጉዞ እንገናኝ።
Kun Radio.